የዜና መጽሔት
ቀዳሚው የዜና መጽሔት ርዕሳችን ወደ ደቡብ አፍሪካ ወስደናል። በደቡብ አፍሪካ በሚኖሩ ኢትዮጵያውያን በደቡብ አፍሪካ ስደተኞች ላይ የሚፈጸመው ጥቃት እንደቀጠለና ስጋት ላይ መሆናቸውን ገልጿል። በሀገሪቱ ውስጥ የተፈጠረውን ጥቃት ሊባባስ ይችላል በሚል ስጋት ናይጄሪያ ዜጎቿን ለማስወጣት እየሰራች ነው። ሌሎች የአፍሪካ ሀገራት በደቡብ አፍሪካ መንግስት ላይ ጫና እያሳረፉ ናቸው። ፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ ዜጎቻችን ላይ ጥቃት እንዳይደርስ ሲል የማሳሰቢያ ደብዳቤ ለደቡብ አፍሪካ መንግስት ጽፏል። በደቡብ አፍሪካ በውጭ ሀገር ዜጎች ላይ የሚደርሰውን ጥቃት በተመለከተ አዜብ ታደሰ ኢትዮጵያውያኑን አነጋግራ ተከታዩን ዘገባ ልካለች።
በደቡብ አፍሪካ የሚኖሩ ኢትዮጵያውያን እንደ ማህበረሰብ በተደጋጋሚ የጥቃት ኢላማ የሆኑ እንደሚገኙ ይናገራሉ። የዘንድሮ ደግሞ የከፋ ነው። ከቤትም መውጣት አልቻልንም፣ ስራ መስራት አልቻልንም እያሉ ስጋታቸውን እየገለጹ ነው። ንብረታቸው በየጊዜው በጥቃት አድራሾች እንደሚወድም፣ እንደሚዘረፍ እንዲሁም መጤዎች በሚል ቅጥያ ስም ተሰይመው በጥቃት ቡድኖች ያለማቋረጥ ማዋከብ እንደሚደርስባቸው ተናግረዋል። ይህ በሀገሪቱ በርካታ የንግድ ቦታዎች ባሏቸው ኢትዮጵያውያኑ ላይ በረታ እንጂ ጥቃቱ አፍሪካውያን ስደተኞች ላይ በሙሉ የሚፈጸም እንደሆነም ይገልጻሉ። ኦፕሬሽን ዶዱላ ወይም ዘመቻ ዶዱላ በመባል የሚታወቀው የደቡብ አፍሪካ ብሔርተኛና ጸረ ስደተኛ ቡድን በቅርቡ ስደተኛ ሕፃናትና አዳጊዎች ላይ ያነጣጠረ ዘመቻ መክፈቱ ተሰምቷል። በደቡብ አፍሪካ ደርባን ኳዙሉ ናታል ከተማ ነዋሪ የሆኑት አቶ ኮስሞስ ገብረ ሚካኤል ሁኔታው እየተባባሰ እንደሆነ ለዶቸበለ ተናግረዋል።
እንግዲህ አሁን በጣም ጡዘት ላይ ያለው መጀመሪያ በሂደት ሆስፒታሎችን ብሎክ በማድረግ ትምህርት ቤቶች የሚማሩ የውጭ ዜጎች የእኛን የደቡብ አፍሪካውያንን ልጆች ቦታ ወስዳችኋል በሚል የተጀመረው አሁን በአጠቃላይ ከሀገር ውጡልን የሚል መደምደሚያና በተለይ ደግሞ እንደሚታወቀው ደቡብ አፍሪካ በጣም ከፍተኛ ቁጥር ያለው ስራ አጥ ያለበት ሀገር ነው። እነዛ ሁሉ ለስራ አጥነታቸው ምክንያት ስደተኛ እንደሆነ አሁን ምርጫም እየተቃረበ ስለሆነ ያንን እንደ ምክንያት ፖለቲከኞች በመጠቀም ማህበረሰቡን ይህንን ስራ አጥና ባልናረበል የሆነውን ማህበረሰብ ይህንን መረጃ ስለመገቡት እንግዲህ ህዝቡ በነቂስ ወጥቶ ዛሬም ድረስ ማለት ነው በዛሬው ዕለት ደርባን ሁሉም ቢዝነሶች የተዘጉበት ነው። ይህ የመዘጋት ሂደት እንግዲህ ላለፉት 3-4 ሳምንታት በተከታታይ የሆነ ያለበት ሁኔታ ነው።
ኦፕሬሽን ዱዱላ ወይም ዘመቻ ዱዱላ በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች በግብር ከፋዮች ገንዘብ የሚንቀሳቀስ ሆስፒታልን ብሎም ተቋማትን መጠቀም አይችሉም ሲል የተቋማቱን በር እንደሚዘጋ ታውቋል። አቶ ኮስሞስ እንደሚሉት የደቡብ አፍሪካ መንግስት ዝምታ ነገሩን እንዲባባስ አድርጎታል።
ለችግሩ መባባስ ሌላው ምክንያት ምንድነው? የመንግስት ዝምታ ነው። የጸጥታ አካላት ደህንነቱ ምንም አይነት ምላሽ እየሰጠ አይደለም ያለው። ፕሬዚዳንቱ በግልጽ አስቀምጦ ነበረ ይህንን ነገር አድሬስ ያደርግ፣ ይህ ነገር አይፈቀድም፣ የጸጥታ አካላት ይህን ነገር እንዲያስቆሙ ትዕዛዝ ቢሰጥም የአስተዳደር አካላት በዚህ ጉዳይ ላይ ምንም አይነት እርምጃ ባለመውሰዳቸው ነገሮች እጅግ በጣም ከባድ ጡዘት ላይ የደረሱበት ሁኔታ ነው ያለው።
እንግዲህ ኢትዮጵያውያንን ጨምሮ ጥቃት የሚደርስባቸው ዜጎች መንግስታት ምን አይነት እርምጃ እየወሰዱ ነው?
ኢትዮጵያ በኤምባሲ ደረጃ መግለጫ ማውጣታቸውን አውቃለሁ። ነገር ግን ቦትስዋና፣ ናይጄሪያ እና ታንዛኒያ መንግስታት እጅግ በጣም አነስተኛ ቁጥር ያለው ዜጋ ነው ያላቸው ደቡብ አፍሪካ ውስጥ። ነገር ግን የወሰዱት እርምጃ እጅግ በጣም ከባድ ነው። ቦትስዋና የምትሰጠውን ኤሌክትሪክ ፓወር ደቡብ አፍሪካ ለማስቆም የወሰነችበት ሁኔታ፣ ቦርደሯን ለመዝጋት የወሰነችበት ሁኔታ፣ ታንዛኒያ ደቡብ አፍሪካ ዜጎቹን ልታባረር የምችልበት ሁኔታ፣ እንዲሁም የናይጄሪያ መንግስት ደግሞ በፓርላመንት ደረጃ ፕሬዚዳንቱ አስቸኳይ እርምጃ እንዲወስድ ውሳኔ እንዲያስተላልፍ ተጽዕኖ ጫና እያሳደሩ ያለ ሁኔታ ነው ያለው በአሁኑ ሰዓት። ይሄ ቀጣይ ነው። ብዙ የአፍሪካ ሀገሮች ሞዛምቢክን ጨምሮ መግለጫ ሰጥተዋል። እንግዲህ ቦርደር ላይ እስከ መዝጋት ድረስ የሚደርስ ቴንሽን እንደተፈጠረ ነው በሞዛምቢክ በኩል ያለኝ መረጃ።
በደቡብ አፍሪካ የሚኖሩ ኢትዮጵያውያን ቁጥር ምን ያህል እንደሆነ ይታወቃል?
በአሃዝ ደረጃ ለማስቀመጥ ኦፊሻሊ ቢከብድም በቢዝነስ ደረጃ ኢትዮጵያውያን በጣም ብዙ የሆነውን የመካከለኛ የንግድ ስራዎችን ሙሉ ለሙሉ ከደቡብ አፍሪካ ጫፍ እስከ ጫፍ ኮንትሮል ያደረጉበት ሁኔታ ነው ያለው።
በደቡብ አፍሪካ ከሚኖሩት የውጭ ሀገር ዜጎች መካከል ኢትዮጵያውያን በርካታ የንግድ ድርጅቶች ያንቀሳቅሳሉ ያሉት አቶ ኮስሞስ፣ ቢሆንም ከማህበረሰቡ ጋር ባለመቀላቀላችን ይህንን አይነት ከፍተኛ አደጋ ሲደርስ ጉዳቱ አነስ ያለ እንኳ እንዳይሆን አድርጎታል ሲሉ ተናግረዋል። በደቡብ አፍሪካ ከ20ና 15 ዓመት በላይ የሚኖሩ ኢትዮጵያውያን አብዛኞቹ ወደ አገራቸው መመለስ ቢፈልጉም ቤተሰቦቻቸውን ይዘው ኢትዮጵያ ውስጥ መኖሪያ ልጆቻቸውን ትምህርት ቤት ለማስገባትም ሊደርስብን ይችላል ያሉትን ችግር በመፍራት አሁንም እዚያው በደቡብ አፍሪካ ለመሆን እንደተገደዱ ተናግረዋል።
አገር ቤት ያለው ሁኔታ እንግዲህ የዛሬ 20 ዓመት ተለሽ የመጣሽው ማህበረሰብ ዛሬ ላይ ኖር ይችላል። እኛን ወደ ሀገር ቤት ሊጋብዝ የሚችል አምነሽ ያው በተለይ ደግሞ ቤተሰብ ስትመረሰርች ቤተሰብሽን ይዘሽ የምትገቢበት ቦታ ከምታውቂው ስፍራ በጣም ጥንቃቄ ይፈልጋል። ከዛ ፍራቻ ውጪ ማንም ሰው ወደ ሀገሩ የመመለስ ፍላጎት አለ በተለይ ብዙ የቆየን ሰዎች።
የደቡብ አፍሪካው ስደተኛ ጠል ድርጅት ዘመቻ ዱዱላ ስደተኞችን እየገደለና ንብረታቸውን እያወደመ ያለው ቅድሚያ ለደቡብ አፍሪካውያን የሚል መፈክርን እያሰማ መሆኑን የተለያዩ የውጭ ሀገራት መገናኛ ብዙሃን ዘግበዋል።
ሁለተኛው ዘገባ ወደ ወለንጭቲ ይወስደናል። በኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ወረዳ ወለንጭቲ ከተማ በመንገድ ግንባታ ምክንያት ከእርሻ መሬታቸው የተፈናቀሉ አርሶ አደሮች ይከፈላቸዋል የተባሉት ካሳ እስካሁን ባለመከፈሉ ለችግር መዳረጋቸውን ገልጸዋል። እኒህ ካሳ ሳይከፈላቸው ከመሬታቸው የተፈናቀሉ ገበሬዎች የመንገድ ስራው እስኪጀመር የሚመለከተው አካል አስፈቅደው መሬታቸውን ቢያርሱትም እህሉ በደረሰ ጊዜ የስራ ተቋራጩ መጥቶ ሰብላቸውን እንደገለበጠባቸው በመሬት ተናግሯል። የሚመለከተው አካል መፍትሄ ይሰጠን ዘንድ ብንወተውትም አባከና ያለን የለም ነው ያሉት። ሲዩም ጌቱ
በምስራቅ ሸዋ ዞን ቦሴት ወረዳ በወለንጭቲ ከተማ ክልል ስር የሚገኙ ዲገሉ ዋንጋና ድሬብሬቲ የተባሉ የሁለት ቀበሌ ነዋሪ ቅሬታ አቅራቢዎች በቁጥር 40 አባወራዎች እንደሚሆኑ ገልጸዋል። የወረዳው አስተዳደር በጥር ወር 2017 ዓ.ም ወለንጭቲ ከተማን ከጅቡቲ ፈጣን መንገድ ጋር የሚያገናኝ ፈጣን መንገድ ነው ለተባለው ፕሮጀክት መሬታቸውን ሲሰጥ ከአካባቢው ማህበረሰብ ጋር ባይወያይም ውሳኔው ከተላለፈ ከአንድ ወር በኋላ ተነግሯቸው ካሳም እንዲከፈላቸው መሬታቸው ይለካል። የመንገድ ግንባታው ሊጀመር ነው ተብለውም ገበሬዎቹ መሬቱን እንዳያርሱ ተነገራቸው። በዚያው ዓመት ለሁለት ወራት ያህል ተጠብቀው የፕሮጀክቱን ስራ መጀመር ሲጠባበቁ የቆዩት አርሶ አደሮች ብቅ የሚል አካል ሲያጡ የአካባቢውን አስተዳደር ጠይቆ መሬት ጦም እንዳያድር ለዚያው ዓመት እንዲያርሱ ይነገራቸዋል።
ረሱ ተብሎ ሳለ ገበሬው ለዘር አሳምሮ እንደተቀመጠ ተለይ አንድ መጣ። ካምፓኒ መንገድ የሚሰራ ኩባንያ
ማን ይባላል
ህንዶች ናቸው። እነኛ ሲገቡ ለጊዜው አስቆምን ከወረዳም ከዞሆንም ስራ አይቁም በካሬ 419 ብር ነው ተብሎ የታሰበው። መሬቱ ተለክቶ እያንዳንዱ ገበሬ ምን ያህል ካሬ እንደሆነ አውቆታል። የብሩን መጠን አውቆታል። እንደሚከፈለን ሲነግሩን ያው ልማት ነው እና ፈቃደኞች ሆነ ስራ አይቆምም ስለተባለ ስማል ዝም ብለን ስንጠብቅ አሁንም ስራ እነሱ ሲያቆሙ እኛ መሬት አያድርም ብለን ወደ ዘር ገባል። እህል በቅሎ ቡቃየር ፍሬ አፍርቶ መስከረም 9 አካባቢ መጥቶ በዶዘር ያንን እህል እስከ መስከረም 16 ገለበጠው ቆፈረው ተዋዋለበትን ቀን አሳልፎ በራሱ ሰዓት የሚገባውን የገበሬውን ሰብል ማበላሸት ትክክለኛ ነው?
ሌላም አስተያየት ሰጪ ቅሬታ አቅራቢ ሀሳባቸውን ሲያክሉ ከ2017 ዓ.ም ወይ መሬታቸውን እንዳልተጠቀሙ አሊያም ካሳም ባለመከፈሉ ችግር ላይ መውደቃቸውን ገልጸዋል።
አይደርስበትም ብለን የዘራነውን ራሱ ጤፉ ባሸተበት ሰዓት ነው ጤፉን መጥቶ መስካባተር ምስሉ ራሱ አለን ማንም አባከላ ምስቃይ ላይ ያለው ህብረተሰቡ
በመሬቱ ለመንገድ ፕሮጀክት መዋል ገቢያችን ነው ያጣን ሲሉ አስተያየታቸውን ሲያክሉም
ቤተሰብ የምናስተዳድር ሰዎች ነን፣ የምናስተምር ሰዎች ነን፣ በውስጣችን ደካማ አለ። ይሄን ሁሉ ደግሞ በወረዳችን ላይም ሄደን አቤት ብንልም ሰሪ ያጣን
ቲክና ወራቴ ለፋ ወነቀሙ
የቤተሰብ ስጦታ ነው ያለንን ቀምተውናል። ወረዳ ብንሄድ ዞን አባከና ግን የሚለን በመጥፋቱ ችግር ላይ ነን።
ዋንጎል ወላሌ ረከኔ
አሁን ለሚቀጥለው ሰንበት ካልኩ ጎዳናዎች ነኝ ማለት ነው። መንግስት እዚህ ጋር ድሀ ይጥፋ እየተባለ ልማት እያለ እዚህ ጋር አጠግሮ በተቃራኒው እንዲህ አይነት ነገር የሚሰራ ከሆነ እንዴት ነው የኢትዮጵያ ህዝብ የምንኖረው? ባዶ እጄ ነኝ ያለሁት። መሬት በሙሉ ሄዶ ጧሪ ቀባሪ የሌለው በመሬቱ እየተአኮናተረ የሚኖር ድሀ ሰው አለ። እንደኛ ሰዎችስ እንዴት ይደረጉ?
እንደ ቅሬታ አቅራቢዎቹ መረጃ ለአርሶ አደሮቹ ለመንገድ እየዋለ ባለው ማሳቸው ምትክ 280 ሚሊዮን ብር ካሳ እንዲከፈል ቢወሰንም ወረዳው ለጊዜው በጀት የለኝም በማለቱ ቅሬታቸውን እስከ ምስራቅ ሸዋ ዞን አስተዳደርም ወስደው አመርቂ ምላሽ አላገኙበትም።
ሄዶ እዛ ከዛ ወረዳ ጠብቆ ነው ብሎ የመለሰልኝ። ገበሬ መሬቱ ተወስዶበት እንደ አይነት መልስ ይጠበቃል ከባለስልጣን እና ወረዳ እንዴት ይሻላል ብለን እሱም ያው ከአቅሜ በላይ ነው እንዴ ላድርግ የሚል ነው መልስ የተሰጠው። አሁን በመጨረሻ ደግሞ ወደፊት መከፈቱ አይቀርም ብለው ነው በደፈናው የተሰጠው። ይሄንን ታዲያ መንግስት ምንድን ነው የሚለው?
ዶች ቬሌ በምስራቅ ሸዋ ዞን ለቦሴት ወረዳ አስተዳዳሪ አቶ ጉተማ ቢፍቱ ቦሩ ደውሎላቸው የቅሬታ አቅራቢዎቹን ጉዳይ በትኩረት እየሰሩበት እንደሆነ ነግረውናል። በሚመለከተው ባሉት አካል በኩል ለካሳው የሚሆን በጀት እንዲዘጋጅም አስተላልፈው እየተመከረበት እንደሆነም ነው የገለጹት። ለአርሶ አደሮቹ ካሳ ሳይዘጋጅ መሬታቸውን ቀምተው ለሌላ ልማት ማዋሉስ አግባብነቱ ምን ያህል ነው ተብሎ ተጠይቀውም መሬታቸውን ለልማት መልቀቃቸው ትክክል ነው፣ ካሳ እንዲከፈላቸው በሁሉም ደረጃ ውይይት ላይ ነን፣ ከበጀት ችግር ጋር ተያይዞ ቢዘገይባቸውም በካሳው መጓተት የመንገድ ስራው እንዳይጓተት ተብሎ ነው ሳይከፈል ወደ ስራ የተገባው። የሚከፈላቸው ካሳ መጠንም ተሰልቶ መቀመጡ ትክክል ነው፣ አከፋፈሉ ላይ የመከርን ነው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
ቀጣዩ ዘገባ ደግሞ ወደ ጋሞ ዞን ይወስደናል። በናፍጣ እጥረት ምክንያት የናረ በመጣው የጭነት መጓጓዣ ዋጋ የተነሳ የሙዝ ምርታቸውን ለማዕከላዊ ገበያ ለማቅረብ መቸገራቸውን በደቡብ ኢትዮጵያ ክልል የጋሞ ዞን ሙዝ አምራች አርሶ አደሮች አመለከቱ። አርሶ አደሮቹ እንዳሉት ቀደም ሲል ከ40 እስከ 50 ሺህ ብር ይጫን የነበረ አንድ አይሱዚ ጭነት ተሽከርካሪ አሁን ላይ በአራት እጥፍ በመጨመሩ ምርታቸውን ለማዕከላዊ ገበያ ለማቅረብ ተቸግረናል ሲሉ አማረዋል። ሽዋን ግዛው ወጋየው ዝርዝር ዘገባ አለው።
አብርሃም አይዛና ኩዩቤ ኩምቤ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ በሙዝ እርሻ ምርት መሰማራታቸውን ይናገራሉ። ከቅርብ ጊዜ ወዲህ በተከሰተው የናፍታ እጥረት ምክንያት እየናረ መጥተዋል ባሉት የጭነት ማጓጓዣ ዋጋ መጨመር የተነሳም ምርታቸውን ለማዕከላዊ ገበያ ለማቅረብ መቸገራቸውን ይናገራሉ። ቀደም ሲል ከ40 እስከ 50 ሺህ ብር ይጫን የነበረ አንድ አይሱዙ የጭነት ተሽከርካሪ አሁን ላይ በአራት እጥፍ መጨመሩን ነው አርሶ አደሮቹ ለዶይቼ ቬለ የገለጹት።
ሀምሳ ሺህ ብር ነበር። አንድ አይሱዚ አንድ ጊዜ ትራንስፖርት አምቦች ነው አድርሶ ያው እስከ ማድረስ ስለዚህ የሚከፈለው 40 ሺህ 50 ሺህ ብር ነበር። የዛ ከዋጋው ከዚህ ከመዳጅ ጭማሪ ጋር ተያይዞ እስከ 200 ሺህ ብር እስከ 220 ሺህ እስከ 240 ሺህ ብር ገብቷል።
በአንድ ቢያጆ 40 ሺህ ብር 60 ሺህ ብር ከነበረበት 240 ሺህ ብር ሲያደርጉ 180 ሺህ ብር ነው ጨመሩብን። ያ ደግሞ የትም አይሄድም። ዞሮ ዞሮ ዳፋው አርሶ አደሩ ጋር ነው የሚሄደው። ዞሮ ዞሮ ክላዩ የሚከፈለው ሙዙ ተሽጦ ስለሆነ
የጭነት ማጓጓዣ ዋጋ በመጨመሩ የተነሳ የሙዝ ምርትን ከእርሻ ማሳ ለማንሳት መቸገራቸውን አርሶ አደሮቹ ጠቅሰዋል። በዚህም የተነሳ ምርቱን ለማዕከላዊ ገበያ መላክ ባለመቻሉ እዛው በቅናሽ ዋጋ እየሸጡ እንደሚገኙ ነው የተናገሩት።
38 እና 40 ብር እንሸጥ ነበረ። በትራንስፖርቱ እጥረት ምክንያት 16 ብርም ተሽጧል፣ 18 ብርም ተሽጧል። እኔ ለምሳሌ 20 ብር ሽጫለሁ። በጣም ነው ቻለንጅ የተደረገ ነው። አብዛኛው 18 ብር ሽጠዋል። ምናምን የምንገዛው ነገር እና የምንሸጠው ነገር ማች ማድረግ ባለመቻሉ መካከል በጣም ህልውናችን ፈተና ውስጥ የገባበት ሁኔታ ነው።
የእኛ ቀበሌ ዋጋ ያወጣው 30 ብር ነው ያወጣው። ነጋዴ በዚህ ዋጋ መሸጥ አለበት የሚለውን ነገር ዋጋ አውጥቶ ነበር። ቀበሌው ህዝቡ ተሰብስቦ ዋጋ አውጥቷል። ይህ ከዛ ማለት ደግሞ አሁን ቀንሷል ነው የሚባለው። እንግዲህ ዛሬ ሲሰማ 25 ብር ነው የሚባለው።
ለዚህ ምክንያቱ ምንድን ነው? ለመቀነሱ
ምክንያቱ መኪናዎች አይገቡም፣ መኪና አይበዛም። ያው አለቅም የበዚህ ካልሆነ ክራይን አልከፍልም የሚለውን ነገር ነው።
ዶይቼ ቬለ የአርሶ አደሮችን ቅሬታ አስመልክቶ ያነጋገራቸው በጋሞ ዞን የአርባ ምንጭ ከተማ ንግድና ገበያ ልማት መምሪያ የንግድ ቁጥጥር አስተባባሪ አቶ ሸቶ አየለ ተከታዩን ምላሽ ሰጥተዋል።
ዛሬ ሚኒባስ ይቀጣ፣ ነገ አይሱዝ ይቀጣ፣ ከነገ ወዲያ ዲሬክት ጭነቶች እንዲህ እየተባለ ፕሮግራም አውጥቶ ከትላንትና ወደ ጀምሮ እየተቀጣ ነው ያለው። እኔም አቆ ማለት ነው። ምናልባት ባለቤቱ ባለንብረቱ ካልተከታተለ ሹፈር ለሙዝ ተብሎ ተጭነው ቀርቶ ብላክ ማርኬት ሽጦ ለራሱ ለግሉ ተጠቅሞም ቀርቶ አልቀዳም ብሎ ለባለቤቱ የሚነግርም አለ። ስለዚህ ባለ ሀብቱ ባለ ንብረቱ ቆሞ አስገድዶ መሄድ እንዳለበት ነው።
በመምሪያው በኩል የናፍታ አቅርቦቱን ለማስተካከል እየተሰራ እንደሚገኝ የተናገሩት የመምሪያው የንግድና ቁጥጥር አስተባባሪው በተለይ በአቅርቦት ላይ የሚታየውን ማጭበርበር ለመከላከል የሚያስችል አሰራር ተግባራዊ እያደረግን እንገኛለን ብለዋል።
እኛ የዚህ የጋሞ ጎፋ ዋናው የገቢ ምንጭ ለልማት ስንጠቀመው ከባት ብር የምንጠቀመው ዋና የጋሞ ጎፋ እንትን ነው። ስለዚህ አንድ ኪሎ ሙዝ እንዲበላሽ አንፈልግም እኛ። ለዛ ነው አሁን ከዚህ በፊት እኛ ኩፖን አዘጋጅተን አናውቅም። አሁን ከጌጅ ንባብ ጋር በአንድ ሊትር ምን ያህል ኪሎ ሜትር ይሄዳል ብለው እሱን ታሳቢ ተደርጎ ተሽከርካሪዎች እንዲቀዱ ነው ኩፖኑን ያዘጋጀ ነው። በዛ ትንሽ ስርቆቱ ይቀንሳል ብለን ነው የምንገምተው። እኛ ጋም ደግሞ ቁጥጥሩ ተጠናክሮ ቢቀጥል መስመር እየበጀን ስለሆነ በዛ እየተጋጋል ወደ ቀድሞ ይመጣል።
በአሁኑ ወቅት ነዳጅን ከማደያው ቀድተው በጥቁር ገበያ ሲሸጡ የተደረሰባቸው አሽከርካሪዎች በሕግ ቁጥጥር ስር መዋላቸውንና ክስ እንደሚመሰረትባቸው የመምሪያው የንግድ ቁጥጥር አስተባባሪው ተናግረዋል። በመካከለኛው ምስራቅ የተከሰተውን አለመረጋጋት ተከትሎም በበርካታ የኢትዮጵያ ከተሞች የነዳጅ አቅርቦት አሁን ድረስ መስተጓጎል እንደገጠመው ይገኛል። መንግስት እጥረቱን ለመቅረፍ የነዳጅና ናፍጣ የአቅርቦት መጠኑን ወደ ነበረበት መመለሱን ባለፈው ሳምንት ማስታወቁ ይታወቃል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
ወደ አዲስ አበባ ስንመለስ በኢትዮጵያ የውጭ ንግድ ስኬት የባለሙያዎች ምልከታ ይላል። ኢትዮጵያ በበጀት ዓመቱ መጨረሻ ከውጭ ንግድ 10 ቢሊዮን ዶላር ገቢ ለማግኘት ማቀዷን አስታውቃለች። ይህ ቁጥር ከ3 ዓመታት በፊት ከነበረው የ3 ቢሊዮን ዶላር ገቢ አንጻር እጅግ ከፍተኛ ሀዝ ነው ተብሏል። አስተያየታቸውን ለዶቼ ቬለ የሰጡት የምጣኔ ሀብት ባለሙያ ግን በተጠቀሰው መጠን እድገት ለማሳየት አስቻይ ሁኔታዎች የሉም ባይ ናቸው። ስዩም ጌቱ።
መንግስታዊ የመረጃ ምንጮች እንዳሳዩት የኢትዮጵያ የኢንዱስትሪው ዘርፍ እድገት ባለፉት 4 ዓመታት አገሪቱ ከውጭ ልታስገባ የነበረውን የ14.5 ቢሊዮን ዶላር ምርት በአገር ውስጥ አቅም እንዲተካ አስችሏል። ይህም የተመዘገበው 2800 አዳዲስ ኢንዱስትሪዎችን በአገር ውስጥና በውጭ ቀጥተኛ ኢንቨስትመንት በመገንባት የዘርፉን እድገት ከ47 በመቶ ወደ 67 በመቶ ማሳደግ በመቻሉ ነው ተብሏል። በተያዘው የበጀት ዓመት የውጭ ቀጥተኛ ኢንቨስትመንት እድገት ከ22 በመቶ ስለመሻገሩም ነው የተገለጸው። በጠቅላይ ሚኒስትር ጽህፈት ቤት ይፋ የሆነው ዲጂታል መጽሔት እንዳመለከተው ኢትዮጵያ ታምርት የተሰኘው ብሔራዊ የኢንዱስትሪ ዘርፍ ንቅናቄ ከመጀመሩ በፊት 29 ሚሊዮን ቶን የነበረው የኢንዱስትሪ ግብዓት አቅርቦት በአሁኑ ወቅት ወደ 76 ሚሊዮን ቶን ከፍ ብሏል። ተመዝግበዋል የተባለው ኢኮኖሚያዊ ስኬቶች በቀላሉ እንደማይታዩ ገልጸው አስተያየታቸውን ለዶቼ ቬለ የሰጡ የፖለቲካል ኢኮኖሚ ባለሙያው አቶ ሸዋፈራ ሽታውን እድገቱ ተሳካ የተባለበት መጠን ግን ልታይ የሚገባው ነው ብለዋል።
ኢትዮጵያ ይህን ያህል የህዝብን ቁጥርና የሀብት ጸጋዋ ስፋቷ ለስራ የተዘጋጀ ሰፊ ወጣት ኃይል እያላት 10 ቢሊዮን ዶላር ትንሽ ነው ወይ ነኝ ማለት አይደለም። ተጨማሪ ትጋት ማድረግ እንዳለብን ሁልጊዜም ከሚመለከተው አካል ማስገንዘቢያ መልእክት ለህብረተሰቡ አይን በማይነቀልበት የሞኒተሪንግ እና ኢቫሉዌሽን ስራ ቢታገዝ ከዚህ በላይ ማግኘት ይቻላል ብዬ አስባለሁ። ግን ቁጥሩ አሁን ሀገሪቷ ካለችበት እዚህም እዚያም ግጭቶች አሉ፣ እንቅስቃሴ የሌሉባቸው አካባቢዎች አሉ እና በምን መልኩ ተመርቶ ይሄ ምርት መጣ የቤት ስራውን ሁሉም ሰው መስራት መቻል አለበት።
ሌላው አስተያየት ሰጪ የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ ናቸው። እንደሳቸውም ማብራሪያ አሃዙ ለፖለቲካዊ አንድምታ እንዳይሆን በሚል የአሃዙ ከፍ ማለት ላይ ጥያቄ አንስተዋል።
ይህ ፖለቲካው የሚለው ነገር እንጂ ኢኮኖሚስቶች ያሉት ነገር አይመስለኝም። በዚህ ሁኔታ ውስጥ ይህን ያህል ለውጥ ይመጣል የሚለው ነገር እኔ ልገምተው አልችልም። መሬት ላይ የሚታየው ነገር ይህንን ወደዚህ ኮንክሉዥን ወይ ወደዚህ ፕሬዲክሽን አያመራም። እንዴት አድርጎ ነው የውጭም ሆነ የሀገር ውስጥ ኢንቨስተር በደንብ በማይሰራ ሁኔታ ውስጥ እንዴት አድርጎ ነው ኢንዱስትሪ እንደዚህ የሚያደርግ? በመጀመሪያ ሰላም መኖር አለበት። ሁለተኛ ከሀገር ውስጥ ኤክስፖርት አድርገህ ኢምፖርት የምታደርጋቸውን ነገሮች ከፈር ለማድረግ የሚያስችል ነገር መኖር አለ። ይሄ ውጥርጥር ያለ ሁኔታ ውስጥ እና ግጭት በግጭት በሆነበት ሁኔታ ውስጥ እንዴት አድርጎ ነው ኢንቨስትመንት ኢንዱስትሪ የሚያድገው? ማይታመን ኢኮኖሚክ ሁኔታዎች ይህን አይፈቅዱም።
ኢትዮጵያ ከአንድ ወራት ግድም በፊት የማክሮ ኢኮኖሚ ማሻሻያ ካደረገች ወዲህ ለከፍተኛ አምራቾች የቀረበው ከ2 ቢሊዮን ዶላር በላይ የውጭ ምንዛሬ የኢንዱስትሪዎቹን የማምረት አቅም ከ47 በመቶ ወደ 67 በመቶ እንዳሳደገው ትገልጻለች። በ2018 ዓ.ም 9 ወራት ውስጥ ስልታዊ ምርቶችን በሀገር ውስጥ በመተካት 4.8 ቢሊዮን ዶላር የውጭ ምንዛሬ ማዳን እንደተቻለም ነው የተገለጸው። የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ ግን በተለይም በኢንዱስትሪው ዘርፍ ታይቷል የተባለውን እምርታ መሬት ላይ በተጨባጭነት ለማረጋገጥ አስቸጋሪ ነው በማለት ማሳያ ያሉት ነጥቦች ዘርዝረዋል።
አንደኛ ኢኮኖሚው ከግብርና የሚያገኘው ኢንፑት መጨመር አለበት። የግብርና ውጤቶችን ፕሮሰስ የማድረግ አቅሙ መጨመር አለበት። ኤክስፖርት የማድረግ አቅሙ መጨመር አለበት። ትሬድ ባላንስን ማጥበብ አለበት። የዋጋ ግሽበቱ የተሻለ መሆን ነበረበት። ብዙ የስራ ፈጠራ መካሄድ ነበረበት። ብዙ ጊዜ በኢንዱስትሪ ልማት ባክቦን የሚሆኑት የሜታል ሴክተሩ መሽነሪ የመስራት አቅሙ መጎልበት አለበት። ሁሉን ሀገር ኢምፖርት እየተደረገ ኢምፖርቱ ጣራ ላይ ኤክስፖርቱ ትንሽ በሆነበት አለበ ይህን ያህል ኢንዱስትሪ እንደውጣ በቃሁ ብሎ መናገር የማይታመን ነገር ማንንም እንደዚህ ቢነግረኝ አላ።
የኢትዮጵያ መንግስት በፊናው በአመት 3 ሚሊዮን ቶን ብረት በሀገር ውስጥ ለማምረት ሰፊ የስራ ዝግጅት ማድረጉን ያወሳል። ወደ ውጭ የምላኩ ማዕድናትንም ወደ ኢንዱስትሪው በማስገባት ግብዓት ጨምሮ ለመላክ አቅዶ መስራት ስለመጀመሩ ተጠቁሟልም። ባለሙያዎቹ ግን አሁን ላይ ሀገሪቱ ውስጥ ባለው ነባራዊ የጸጥታ ሁኔታ ኢንቨስትመንት የመሳብ አቅምን አጠያቂ አድርገውታል።
መኪና ነው የቀረው፣ ነዳጅ ነው የቀረው፣ መሽነሪስ ናቸው የቀሩት። ማናመጣው ነገር ምንድን ነው? ሰብስቲቲ ይደረጋል። ባይሆን ኖሮማ የውጭ ምንዛሬ እጥረትም አይኖርብንም ነበር።
በተለይ በሰላምና በጸጥታው ጉዳይ ላይ በመሬት ላይ ያሉ ሀቆች ተሻሽለው ከዚህ በላይ 20-30 ቢሊዮን ዶላር ማግኘት ለኢትዮጵያ ብርቅ ሊሆን የሚገባ አይመስልም።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
አሜሪካ ለኢትዮጵያ የምትሰጠው እርዳታ እንዳይቋረጥ መጠየቁን ይመለከታል የመጨረሻው ዘገባም። የአሜሪካ ዓለም አቀፍ የልማት ድርጅት ለኢትዮጵያ ተረጂዎች የሚሰጠውን እርዳታ እንዳይቋረጥ አንድ የዩናይትድ ስቴትስ ሴናተር አሳሰቡም። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ አባል የሆኑት ሴናተር ጃን ሻሂን ለውጭ ጉዳይ ሚኒስቴር ማርኮ ሮቢዮ በላኩት ደብዳቤ ለተረጂዎቹ የሚሰጠው እርዳታ ከተቋረጠ የከፋ ሰብአዊ ቀውስ ይከተላል ሲሉ አስጠንቅቀዋል። የአትላንታው ዘጋቢያችን ታሪኮ ኃይሉ ዝርዝሩን ልኮልናል።
የፕሬዝደንት ዶናልድ ትራምፕ አስተዳደር ወደ ነጩ ቤተ መንግስት መመለሱን ተከትሎ አሜሪካ የምግብ ድጋፍ ፕሮግራሞችን እንደገና አዋቅራለች። በተለይም የምግብ ለሰላም ወደ ዩናይትድ ስቴትስ የግብርና መምሪያ በመዛወሩ በአሜሪካ የውጭ ጉዳይ ሚኒስቴር የተደገፈና ቀደም ሲል በአሜሪካ ተራድኦ ድርጅት ማለትም USAID የገንዘብ ድጋፍ የሚደረግለት የህይወት አድን የምግብ ድጋፍ ቁልፍ ፕሮግራሞች በመጪው ሰኔ ወር ያበቃሉ። አስፈላጊው የገንዘብ ድጋፍ እና የሸቀጥ ግዢ ከሌለ እስከ 3.1 ሚሊዮን የሚደርሱ በከፍተኛ የምግብ ዋስትና ችግር ያለባቸው ሰዎች የሰብአዊ አደጋ እንደሚከሰትም ይጠበቃል። ይህም በኢትዮጵያ ውስጥ ከ1 ሚሊዮን በላይ ተፈናቃዮችን ያካትታል ሲሉ ሴናተር ሻሂን ጽፈዋል። የአካባቢው ሁኔታ በቅርበት የሚከታተሉት ዶክተር ሙሉጌታ ገብረ እግዚአብሔር የዓለም አቀፍ የሰላምና ፍትህ ለትግራይ ማህበር ፕሬዝደንት ሲሆኑ ይህ የህግ መወሰኛ ምክር ቤት አባሏ ደብዳቤ አስፈላጊውን ጫና ሊያሳድር ይችላል የሚል ግምት እንዳላቸው ለዶቼ ቬለ ገልጸዋል።
የአሜሪካ 3ቱም የመንግስት ቅርንጫፎች በሪፐብሊካን ሴት የያዙ ናቸው። ኒው ሴኔተር ደግሞ ዴሞክራት ናቸው። ሆኖም ግን በዚህ በዓለም አቀፍ ትብብር ዙሪያ በጣም ሰፊ የሚባል ልዩነት ላይኖር ስለሚችል ሊያሳድሩት የሚችሉት ጫና ቀላል ላይሆን ይችላል።
ሴናተር ሻሂን በዚሁ ለውጭ ጉዳይ ሚኒስትር ማርኮ ሮቢዮ በላኩት ደብዳቤ መስሪያ ቤታቸው በኢትዮጵያ ፌዴራል መንግስትና በትግራይ ክልል መካከል የተካሄደውን ጦርነት ያስቆመውን የፕሪቶሪያ ስምምነት ተፈጻሚ ለማድረግ ያለውን ቁርጠኝነት እንደገና እንዲያረጋግጥ አሳስበዋል። ፕሮፌሰር ሙሉጌታ፣
ሴክሬታሪ ሮቢዮ እዚህ ላይም እጃቸው አስገብተው ስቴት ዲፓርትመንቱ ኃላፊነት አለበት። አንድ ሁሉም የዲፕሎማሲ መሳሪያዎች ተጠቅሞ አሁን የተፈጠረው ስጋት ውጥረት እንዲላላ እንዲረግብ ማድረግ አለበት ይላሉ። ሁለተኛ ደግሞ ወደ ስምምነቱ መመለስ አለባቸው ፓርቲዎቹም ይላሉ። በተለይ የሚያሳስባቸው እዚህ ላይ ሌላ የሰው እልቂት በጦርነቱ ብቻ ሳይሆን በረሃብም በሌላ ሂማኒቴሪያን ክራይሲስ እንዳይከሰት ነው። እና እኔ ተግባራዊነቱ በጣም ከፍ ያለ እድል አልሰጠውም፣ ግን የውጭ ጉዳይ ምክትል ሰብሳቢ እንደመሆናቸው መጠን አይ ቲንክ የእሳቸው ባልደረቦች ሪፐብሊካን ሳሳምነው ማጆሪቲ ፈጥረው በዚህ የሰብአዊ ሁኔታ ላይ የሆነ ነገር ሊያመጡ ይችላሉ የሚል ተስፋ ነው ያለኝ።
የዓለም አቀፍ የግጭትና ዲፕሎማሲ ተመራማሪ የሆኑት አቶ ነጋልኝ መኳንንት በበኩላቸው ስለ ጉዳዩ ለዶይቼ ቬለ በሰጡት አስተያየት ለኢትዮጵያውያን የሚሰጠው እርዳታ የሚቆም ከሆነ ከፍተኛ ተጽዕኖ የሚያሳድር እንደሆነ አመልክተዋል።
በሚቀጥሉት ወራት ይሄ ነገር ይቆማል መባሉ በተለይም ደግሞ ኢትዮጵያ ውስጥ አሁንም ቢሆን ነገሮች የመረጋጋት አዝማሚያ በሌለበት ሁኔታ ውስጥ እንዲህ አይነት ውሳኔ ከአሜሪካ ውስጥ ከመጣና እውነትም ወደ ተግባር ወርዶ ሙሉ ለሙሉ የአሜሪካ ድጋፍ የሚቆም ከሆነ በኢትዮጵያውያን ተረጂዎች ላይ ከፍተኛ ጫና የሚያሳድር እንደሆነ ነው የምረዳው።
የምግብ እርዳታው መቋረጥ ከኢትዮጵያ ዝናባማ ወቅቶች ጋር ይገጣጠማል። በዚህ ወቅት የምግብ ዋስትና ችግር ያለባቸው ሰዎች ቁጥር በእጥፍ ይጨምራል። እንዲሁም ከባድ ዝናብ እርዳታ ለማጓጓዝ እጅግ አስቸጋሪ ያደርገዋል ሲሉ ሴናተር ሻሂን በደብዳቤያቸው አሳስበዋል። በአሜሪካ በዲፕሎማትነት ያገለግሉት ሰምራ ማሪው አቶ ነጋልኝ ዩናይትድ ስቴትስ በኢትዮጵያ በልማት ድጋፍ ተሳትፎና በእርዳታ በጎ ሚና ስትጫወት መቆየቷን አውስተው አሁንም የምትሰጠውን እርዳታ ማስቀጠል አስፈላጊነትን አጽንኦት ሰጥተውታል።
የአሜሪካ መንግስት እንደ አሜሪካ መንግስት እንዲሁም አሜሪካውያን ለኢትዮጵያ ያላቸው ድጋፍ በማድረግ በተለያዩ ኢትዮጵያ ቀውስ በገጠማት ሁሉ ተደጆችን በማድረግ እንግዲህ ከቀጥታ ድጋፍን ባሻገር በልማት ተሳትፈው ለሱ ድጋፍ በማድረግ በኩል አሜሪካ በጎ የሚባል እይታ አለው በኢትዮጵያውያን በኩል እና ከዛ አኳያና የቆየም የሀገራቱን ግንኙነት እሱን መነሻ በማድረግ ከተቻለ በተለይም አሁን በከፍተኛ ችግር ውስጥ ያሉ ወገኖቻችን እነሱን በቻሉት መንገድ ማገዝ፣ ከዛ ውጭ ግን ቢያንስ አሁን እየተካሄደ ያለውን ድጋፍ ባያቋርጡት እንዳንድ የዓለም አቀፍ ግንኙነቶች እንደሚከታተል ሰው ወይም ደግሞ በሁለቱ ሀገራት ግንኙነት ውስጥ ንባብ እንዳለው የተወሰነ ከዛ ደግሞ በዛም በዲፕሎማሲውም በሁለቱ ሀገራት እንደሰራ ሰው ግን ቢቻል ያለውን ድጋፍ ማስቀጠል ማሳደግ ወይም ደግሞ አሁን ያለውን ማስቀጠል ተገቢ ነው ብዬ አስባለሁ።
ለዶች ቨል ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
የዜና መጽሔታችን በዚሁ አበቃ ነው።